Laudetur Jesus Christus. It barek Jesus Christus. Yeh, I Vatican Radio now. Vatican Radio be Ethiopia yesat akotater twat ka and sat tokul bezet in shi sidismoto hamsa kilohertz wain besalas hand meter band mata ka and sat tokul skolet sat basra hand shi sidismoto hamst kilohertz wain bahas dismeter band basra sosti shi sabat moto silsa amst kilohertz wain bahulet meter band yakadist member zenaochin na yetelayu alamawi merejaochin izo ይቀርባል አድማጮች ዝግጅቶቻችንን በኢንተርኔት ለመከታተል www.radiovaticana.va የሚለውን ድረገጽ በመክፈት በቋንቋዎች ዝርዝር ውስጥ አማርኛ የሚለውን በመምረጥ ለታዊ ዝግጅቶቻችንን ለመከታተል የምትችሉ ሲሆን በተጨማሪም በFacebook Vatican Radio የአማርኛ ክፍል የሚለውን ገጽ ላይ ያለውን ላይክ የሚለውን ምልክት በመጫን ወቅታዊ የሆኑ መረጃዎችን ማግኘት ትችላላችሁ። ዝግጅታችን አሁን ይጀምራል።
ክቡራንና ክቡራት አድማጮቻችን በቅድሚያ የከበረ ሰላምታችንን እናቀርብላችኋለን። ይህ በመከታተል ለምትገኙት ከሬዲዮ ቫቲካን ያማረኛው የስርጭት ክፍል የሚቀርብላችሁን የረቡ የሐምሌ 26 2009 ዓ.ም ዕለታዊ ስርጭታችንን ነው። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዓለም ዙሪያ ከ14 ሚሊዮን በላይ ተከታዮች ባሉት የትዊተር ገጻቸው ዛሬ ያስተላለፉት መልእክት ቅዱስ ወንጌል መልካም ዜና ነው። ምክንያቱም በውስጡ አዲስ ሕይወትን ያያዘና አዲስ ሕይወት የሚሰጥ በመሆኑ የተነሳ ነው ማለታቸው ታውቋል። ይህ መልእክት በተለይም በአሁኑ ጊዜ ለሚገኘው የማህበረሰብ ክፍል መልካም የሆነ መልእክት እንደሚያስተላልፍም እሙን ነው። የዛሬውን ለስርጭታችንን በሚገባ መከታተል ያስችላችሁ ዘንድ ዝግጅቶቻችንን በቅድሚያ እናስተዋውቃችኋለን። ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት ባደረጉት የጠቅላላ አስተምሮ ሚስጥረ ጥምቀት የተስፋ በር ነው ማለታቸውን፣ የቅድስት መንበር ዋና ጻፊ የሆኑት ካርዲናል ፔትሮ ፓሮሊን በአሁኑ ወቅት በቬንዙዌላ የተቀጣጠለው ህዝባዊ አመጽ ዲሞክራሲያዊ መፍቴ ያሻዋል ማለታቸውን፣ በተመሳሳይ መልኩም ቬንዙዌላ ወደ የእርስ በርስ ጦርነት እያመራች መሆኑን የሚገልጽ ምልክት እየታየ መሆኑ መገለጹን፣ በነዲክቶስ 15ኛ አንደኛው የዓለም ጦርነት በሰላማዊ መልኩ በውይይት ይፈታ ዘንድ ጥሪ ያቀረቡበት 100ኛ ዓመት በመዘከር ላይ መሆኑን፣ በመጨረሻም የካቶሊክ እምነታችን ምንነት በካቶሊክ እምነትና ባህል ውስጥ የምናደርገው ቤተሰባዊ ጉዞ በሚል አርዕስት ባለፈው ሳምንት አንድ ልዩ ዝግጅት ማቅረባችን ይታወሳል። ይህንን ዝግጅት በየሳምንቱ ረቡዕ ዕለት በተከታታይ ለናንተ ለማቅረብ ቃል በገባነው መሰረት እነሆ በዛሬው ዕለት ዝግጅታችን ደግሞ እኛ ካቶሊካውያን የክርስቶስን መስቀልና የቅዱሳንን ምስሎች የምናከብረውና የምንወደው ለምንድን ነው በሚል አርዕስት ያዘጋጀነውን ክፍል 3 አስተምሮ ወደ እናንተ እናቀርብላችኋለን። አብራችሁን ቆዩን። የዛሬውን ዕለት ዝግጅታችንን ዋና ዋና ዜናዎችን በማስቀደም እንጀምራለን። ዘወትር ረቡለት በቫቲካን ለሚሰበሰቡ ምእመናን ነጋዲያንና እንዲሁም ከተለያዩ አገራት ለተውጣጡ የአገር ጎብኚዎች በርዕሰ ሊቃነ ጳጳሳት ፍራንቸስኮ አማካይነት የካቶሊክ ቤተ ክርስቲያን አስተምሮ ወይም ትምህርተ ክርስቶስ ጠቅለል ባለመልኩ እንደሚሰጥ ይታወቃል። የዚህ አስተምሮ መርሃ ግብር አንዱ አካል በሆነው በዛሬው ዕለት ማለትም በሐምሌ 26 2009 ዓ.ም የቅዱስነታቸው አስተምሮ ትኩረቱን አድርጎ የነበረው ከዚህ ቀደም የክርስቲያን ተስፋ በሚል ጭብጥ ዙሪያ ሲያደርጉት ከነበረው አስተምሮ ቀጣይ ክፍል እንደነበር ለመረዳት የተቻለ ሲሆን፣ ሁላችሁም በክርስቶስ ኢየሱስ በማመናችሁ የእግዚአብሔር ልጆች ናችሁ። ከክርስቶስ ጋር አንድ ትሆኑ ዘንድ የተጠመቃችሁ ሁላችሁ ክርስቶስን ለብሳችሁታልና፣ በአይሁድና በግሪክ፣ በባሪያና በነጻ ሰው፣ በወንድና በሴት መካከል ልዩነት የለም፣ ሁላችሁም በክርስቶስ ኢየሱስ አንድ ናችሁ በሚለው ቅዱስ ሐዋርያ ጳውሎስ ወደ ገላትያ ሰዎች በጻፈው መልእክቱ በምዕራፍ 3 ከቁጥር 26 እስከ 28 ላይ መሠረቱን ባደረገው የዛሬ ዕለት አስተምሯቸው ምስጢረ ጥምቀት የተስፋ በር ነው ማለታቸውም ታውቋል። ክቡራንና ክቡራት አድማጮቻችን፣ በማስከተል ርዕሰ ሊቃነ ጳጳሳት ፍራንቸስኮ በዛሬ ዕለት ያስተላለፉትን የጠቅላላ አስተምሮ ጠቅላላ ይዘቱን እንደሚከተለው ተርጉመነዋል። እንድትከታተሉን ከወዲሁ እንጋብዛለን።
Cari fratelli e sorelle, buongiorno. Ci fu un tempo in cui le chiese erano orientate verso l'est. Si entrava nell'edificio sacro da una porta aperta verso occidente e camminando nella navata si dirigeva verso oriente.
የተወደዳችሁ ወንድሞቼና እህቶቼ እንደምን አረፈዳችሁ? አብያተ ክርስቲያናት ፊታቸውን ወደ ምስራቅ በማድረግ ወደዚሁ ቅዱስ ቤተ መቅደስ ውስጥ በሚገባበት ወቅት ወደ ምስራቅ መመልከት እንችል ዘንድ ዋናው በር ወደ ምዕራብ እንዲከፈት ተደርጎ የሚሰራበት ደንብ በአንድ ወቅት ነበር። ይህም አሰራር በወቅቱ ለነበሩ ሰዎች በጣም አስፈላጊ የሆነ ነገር የነበረ ሲሆን፣ ይህ አሰራር ግን ቀስ በቀስ በታሪክ ሂደት ይህንን መልካም የሆነ ልምድ እያጣ መጥቷል። እኛ በዚህ ዘመናዊ በሚባል ዘመን የምንኖር ሰዎች በትዕይንተ ዓለም ወይም በእንግሊዘኛው ኮስሞስ ያሉትን ምልክቶች የመረዳት ባህላችን በጣም እየቀነሰ በመምጣቱ የተነሳ እነዚህን አይነት ነገሮች መረዳት እያዳገተን መጥቷል። ፀሐይ የምትጠልቀውና ብርሃን የሚጨልምበት ዋነኛው አቅጣጫ የምዕራብ አቅጣጫ መሆኑ ይታወቃል። በሌላ በኩል ደግሞ ጨለማ ድል የሚሆንበትና ብርሃን የሚያሸንፍበት የመጀመሪያው ጎህ የሚቀድበት የዓለም አድማስ የሚታይበት ክርስቶስ የሚታወስበት በምስራቅ አቅጣጫ ነው። በጥንት ጊዜ የነበረው የምስጢረ ጥምቀት አሰጣጥ ሥነ ሥርዓት እንደሚያመለክተው ለመጠመቅ በዝግጅት ላይ ያለ አንድ ሰው ጸሎት ሃይማኖት የሚደግመው ፊቱን ወደ ምዕራብ አቅጣጫ በማዞር ነበር። በዚህም የምስጢረ ጥምቀት ሥነ ሥርዓት ወቅት ካህኑ አዲስ ተጠማቂውን ሰው የሰይጣንን አስተምሮና ተግባር ትክዳለህን ብሎ ወደ ክርስትና እምነት ሊቀላቀል የሚዘጋጀውን ሰው በሚጠይቅበት ወቅት እርሱ ወይም እርሷ አዎን እክዳለው ብለው የሚመልሱት ወደ ምዕራብ አቅጣጫ በመመልከት ነበር። ከዚያም በመቀጠል ይህ ለጥምቀት በዝግጅት ላይ ያለ ሰው በእግዚአብሔር አብ በልጁና በመንፈስ ቅዱስ ታምናለህን ተብሎ በካህኑ ሲጠየቅ አዎን አምናለው ብሎ የሚመልሰው ፀሐይ ወደምትፈነጥቅበት ወደ ምስራቅ አቅጣጫ እንዲመለከት በማድረግ ነው። አሁን ባለንበት በዚህ ዘመናዊ በሆነ ዘመን ለትዕይንተ ዓለም የምንሰጠው ትኩረት እየቀነሰ በመምጣቱ የተነሳ ይህን ትርጉም ያለው ሥነ ሥርዓት በከፊሉም ቢሆን እየረሳን መጥተናል። ታዲያ ክርስቲያን ማለት ምን ማለት ነው? ክርስቲያን ማለት ወደ ብርሃን መመልከት፣ ዓለም በድቅድቅ ጨለማ በሚዋጥበት ወቅትም እንኳን ወደ ብርሃን በመመልከት እምነታችንን በቀጣይነት መግለጽ ማለት ነው። እኛ ክርስቲያኖች በዓለም ውስጥ የምንኖር በመሆናችን የተነሳ ውስጣዊና ውጫዊ ከሆነ ጨለማ ነጻ የሆንን ሰዎች አይደለንም። ነገር ግን በጥምቀታችን ወቅት በተቀበልነው የክርስቶስ ጸጋ ምክንያት ክርስቲያኖች በጨለማ ሳይሆን ግልጽ በሆነ ብርሃን ነው የምናምነው። ጎህ እንደሚቀድ ተስፋ ስለምናደርግ ጨለማ አያሸንፈንም። ከሞት ለመነሳት ጥረት ስለምናደርግ ሞት ድል አያደርገንም። ሁልጊዜም ቢሆን መልካም የሆኑ አጋጣሚዎች እንደሚኖሩ ስለምናምን በክፉ ነገሮች አንሸነፍም። እኛ ክርስቲያኖች እግዚአብሔር አባት እንደሆነ እናምናለን። ይህም ብርሃናችን ነው። ክርስቶስ በመካከላችን በመሆን በእኛ ሕይወት ውስጥ ይራመዳል። በተለይም ደግሞ ከድሆችና ለጥቃት ከተጋለጡ ሰዎች ጋር አብሮ እንደሚሆን እናምናለን። ይህም ብርሃናችን ነው። እኛ መንፈስ ቅዱስ በሰው ዘር ውስጥና በዓለም ላይ በትጋት እየሠራ ታላላቅ የሚባሉ መከራዎችን እንድንወጣ እንደሚያደርገን እናምናለን። ዘወትር ጠዋት ጠዋት ተስፋችን እንዲለመልም የሚያደርገውም ይህ እምነታችን ነው። አንድ ክርስቲያን በተለይም ደግሞ በሐዘን አረንቋ ውስጥ ለሚገኙ፣ ተስፋ ለቆረጡ፣ በጨለማ ውስጥ ለሚገኙና የተጠሉ ሰዎች ወደሚገኙበት ዓለም እውነተኛ ለውጥ በማምጣት ክርስቶስን ወደ ዓለም መውሰድ መቻሉ ትልቅ ጸጋ ነው። አንድ ክርስቲያን ይህ የክርስቶስ ጸጋ እንዳለውና እንደሌለው የምንረዳው በሕይወቱ ውስጥ በሚታዩ ጥቃቅን በሆኑ የብርሃን ምልክቶች፣ ለምሳሌም በዐይኑ ውስጥ ከሚታየው ብርሃን፣ ውስብስብ በሆኑ ወቅቶች ሁሉ ውስጥ በሚያሳየው መረጋጋት፣ ምንም እንኳን ተስፋ የሚያስቆርጥ ብዙ ነገሮች ቢኖሩም፣ ነገር ግን ሕይወትን በአዲስ መልክ በመልካም ሁኔታ ለመጀመር ከሚያሳየው ፍላጎት ለመረዳት እንችላለን። ለጥምቀታችን ታማኝ በምንሆንበት ወቅቶች ሁሉ የተስፋ ምንጭ የሆነውን የእግዚአብሔርን ብርሃን በትጋት በመጠበቅ የሚቀጥለው ትውልድ ምክንያታዊ የሆነ ሕይወት እንዲኖር ልናደርግ እንችላለን። ክቡራንና ክቡራት አድማጮቻችን፣ ቀደም ሲል ያስደመጥናችሁ ርዕሰ ሊቃነ ጳጳሳት ፍራንቼስኮ በዛሬው ዕለት ማለትም በሐምሌ 26 2009 ዓ.ም ያደረጉትን የጠቅላላ አስተምሮ ሙሉ ይዘቱን ነበር ያስደመጥናችሁ። አብራችሁን ሆናችሁ ስላደመጣችሁን ከልብ እናመሰግናለን።
ይህ የቫቲካን ሬዲዮ ነው። የቅድስት መንበርና ጸሐፊ ብፁዕ ካርዲናል ፔትሮ ፓሮሊን ለፓና ቆጣጣር ሐምሌ 31 ቀን 2017 ዓ.ም በቬኔዙዌላ እልባት ያጣው ህዝባዊ አመጽ እንዲገታ ቅዱስ አባታችን ርዕሰ ሊቃነ ጳጳሳት ፍራንቼስኮና አገረ ቫቲካን ዲሞክራሲያዊ ሂደት የሚያመነጨው መፍትሄ አስፈላጊ መሆኑን በማሳሰብ አገረ ቫቲካን ዓለምንም ውገና በቬኔዙዌላ ተከስቶ ያለው ችግር መፍትሄ እንዲያገኝ ከሁሉም ጋር ለመወያየትና ሁሉም ኃላፊነቱን በመቀበል የሰላም መንገድ ሊመርጥ ይገባዋል። ስለዚህ መፍትሄ የመሻቱ ሂደት የህዝብ ጥቅም መሰረት ያደረገ መሆን አለበት እንዳሉ የጠቆመው አንሳይ ዜና አገልግሎት አያይዞ ባለፈው እሁድ የርዕሰ ብሔር ኒኮላስ ማዱሮ መንግስት ውሳኔ መሰረት አንድ አዲስ የህግ መወሰኛ በላይ ምክር ቤት ምርጫ እንዲካሄድ ባደረገበት እንደ አውሮፓውያን አቆጣጠር ሐምሌ 30 ቀን 2017 ዓ.ም በተከሰተው ግጭት ሳቢያ 13 ሰዎች መገደላቸው የቫቲካን ሬዲዮ ልዑክ ጋዜጠኛ ሐሜስ ብለአርስ ካጠናቀሩት ዘገባ ለመረዳት ሲቻል የአገሪቱ ብፁዓን ጳጳሳት ምክር ቤት በሊቀመንበሩ በኩማስ ሰበካ ሊቀ ጳጳስ ብፁዕ አቡነ ዲየጎ ራፋኤል ሳንቸስ በኩል ቀደም ብሎ የቬኔዙዌላ መንግስት የህግ መወሰኛ የበላይ ምክር ቤት በአዲስ መልኩ ለማቋቋም የወጠነው የምርጫ ውሳኔ ቀደም ብሎም ምርጫው ከተካሄደም በኋላ ተቀባይነት የሌለው የህዝብ ፍላጎት የማያንጸባርቅ ምርጫ ነው በማለት ተቃውሞ በማሰማት ማንኛውም ማህበራዊ ውጥረትና ግጭት የሚፈታው ነውጥ አልቦ ትግል ብቻ ነው፣ ስለዚህ ኃይል የመጠቀሙ ምርጫ እንዲገታ በማለት የህዝብና የአገር ጥቅም ላይ እንዲተኮር አሳስበው እንደነበርም ፊደስ የዜና አገልግሎት ካሰራጨው የዜና ምንጭ ለመረዳት ተችሏል። ይህ በእንዲህ እንዳለም ኢየሱስ ክርስቶስ ጌታችን ሆይ በዚህ ቬኔዙዌላ በስቃይ ላይ ባለችበት ወቅት እምነታችን ባንተ ላይ እናኖራለን በሚል ጸሎት ላይ ያማከለ ያግሪት ብፁዓን ጳጳሳት ምክር ቤት በሁሉም ሰበካዎችና ቁምስናዎች በመንፈሳዊ ማህበራት ጭምር እንዲካሄድ የጠሩት የጸሎት መርሃ ግብር ባለፈው እሁድ እንደ አውሮፓውያን አቆጣጠር ሐምሌ 30 ቀን 2017 ዓ.ም መከናወኑ ፊደስ የዜና አገልግሎት ያመለክታል። በቬኔዙዌላ ኑሮፓና አቆጣጥር ከባለፈው ሚያዝያ ወር 2017 ዓ.ም የተቀጣጠለው ጸረ መንግስት አቋም ያለው ህዝባዊ አመጽ አሁንም ልባት አለማግኘቱና እስካሁን ድረስ 121 ሰዎች መገደላቸው እሁድ በመንግስት ፍላጎት መሰረት ህዝባዊ ምርጫ በተካሄደበት ሐምሌ 30 ቀን 2017 ዓ.ም 14 ሰዎች ለሞት መዳረጋቸው የቫቲካን ሬዲዮ ጋዜጠኛ ላቬላ ካጠናቀሩት ዘገባ ለመረዳት ተችሏል። በርዕሰ ብሔር ማዱሮ መሰረት ብዙ የተቃዋሚ የፖለቲካ ሰልፍ መሪዎች ከነርሱም ውስጥ ሎፔዝና ለደዝማ የሚገኙባቸው ብዙ የተቃዋሚ የፖለቲካ ሰልፍ አባላት ለእስር መዳረጋቸው ሲታወቅ ለእስር የተዳረጉት የአንቶኒዮ ለደዝማ ልጅ ቫኔሳ በስልክ ከቫቲካን ሬዲዮ ጋር ባካሄዱት ቃለ ምልልስ አባታቸው ለደዝማ ለሊት ከተኙበት በጸጥታ ኃይል አባላት መወሰዳቸውና ለእስር የዳረጋቸው ምክንያትም ሆነ የት እንደተወሰዱም እንዳልታወቀ ገልጠው ያለም አቀፍ ማህበረሰብ በቬኔዙዌላ ተከስቶ ያለው ህዝባዊ አመጽ ተገቢ መፍትሄ እንዲያገኝና የአገሪቱ መንግስት እየተከተለው ያለው የአምባገነናዊ ስርዓት በሁሉም ዘርፍ እንዲቃወም ጥሪ በማቅረብ ያለው ሁኔታ በእንዲከቀጠል ቬኔዙዌላ ወደ የርስ በርስ ጦርነት ልታዘግም እንደምትችል ነው ብለዋል። ማንኛውም የፖለቲካ አካል የመንግስት ተቋማት አበይት የፖለቲካ አካላት የማዱሮ መንግስት ሲቃወም ቢገኝ አለምንም ምህረት በጸጥታ ኃይል ተይዞ ለእስር እንዲዳረግ ርዕሰ ብሔሩ ለጸጥታ ኃይል አባላት ትእዛዝ እየሰጡ ሲሆን በስልጣን ላይ ያለው የማዱሮ መንግስትና ተቃዋሚው ህዝብ መካከል ያለው ውጥረት በእንዲህ ከቀጠለ አገሪቱ ለከፋ ችግርና ለውስጥ ጦርነት እንደምትጋለጥ ከተለያዩ የላቲን አሜሪካ ፖለቲካ ተንታኞች እየተሰጠ ያለው አስተያየት እውነት መሆኑ ቫኔዛ ለደዝማ ይጠቁማሉ። የማዱሮ መንግስት ከዓለም አቀፍ ማህበረሰብ እየተገለለ መምጣቱና የዚህ አይነቱ ሂደት ላለው ውጥረት መፍትሄ ለማፈላለግ ለሚደረገው ጥረት ሊያጨናግፍ እንደሚችል የላቲን አሜሪካ ሊቅ የኢጣሊያው ሶለ 24 ኦሬ ለተሰየመው ዕለታዊ ጋዜጣ ልዑክ ጋዜጠኛ ሮቤርቶ ዳሪን መናገራቸው የቫቲካን ሬዲዮ ልዑክ ጋዜጠኛ አሊና ቱፋኒ ካጠናቀሩት ዘገባ ለመረዳት ተችሏል። የኦስትሪያ ሃንጋሪ ግዛት በሰርቢያ ግዛት ላይ ያወጀውና የሳራየቮ ለፍራንቼስኮ ፈርዲናንዶ ዘአውስበርግ ቅጥለት ምክንያት የሆነው ያንን ለርፓና ቆጣጥር በ1914 ዓመተ ምህረት እስከ 1918 ዓመተ ምህረት በአውሮፓ እንዲቀጣጠል ያደረገው አንደኛው የዓለም ጦርነት ትርጉም አልቦ እልቂት በሚል ርዕስ ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 15ኛ ካለምንም ቅድመ ሁኔታ ጦርነቱ እንዲቆም ንርፓን አቆጣጠር ነሐሴ 1 ቀን 1917 ዓ.ም በመካሄድ ላይ በነበረው ጦርነት ተሆናን ለነበሩት የአገሮች መንግስታት ያስተላለፉት መልእክት ዝክረ 100ኛው ዓመት ምክንያት ለዞርቫቶሮ ሮማኖ የተሰየመው የቅድስት መንበር ዕለታዊ ጋዜጣ ሰፊ ሐተታ ሰጥቶበታል። ርዕሰ ሊቃነ ጳጳሳት ቤኔዲክቶስ 15ኛ ያንን እንደ አውሮፓና አቆጣጠር ከ1914 ዓመተ ምህረት በፊት የነበረው ብሎም ጦርነቱ ካበቃለት ከ1918 ዓመተ ምህረት በኋላ የተረጋጋው የአውሮፓ መልክዓ ምድር በማነጻጸር የሚዳስስና የሩሲያው ንጉሳዊ ስርዓት እንዲሁም የኦቶማን መንግስት የጀርመንና የኦስትሪያ መንግስት መገርሰስ በጠቅላላ የነበረው ታሪካዊ ክንዋኔዎችን የሚተነትን 4 ዓመት ጭካኔ የተሞላበት እልቂት ወታደሮችና ንጹሃን ዜጎች በጠቅላላ 17 ሚሊዮን ህዝብ ለሞት የዳረገው አሰቃቂው ጦርነት ለማቆም የሚያስችል ወደ ሰላም የሚመራው መንገድ በማመላከት የጦርነት አስከፊነት በጥልቀት ያብራሩበት መልእክት እንደነበር ለዞርቫቶሮ ሮማኖ ይጠቁማል። የሰለጠነው ዓለም የእልቂት ሰፈር ለመሆን ገዛ ራሱን እንዴት ዝቅ ያደርጋል? ያች ክብርትና በመፍቃት ላይ ያለችው አውሮፓ እንዴት ሆና ነው ራስ በመሳተ ችግር ታጥራ ከራስ ቅጥለት ጋር ለመገናኘት እምትጓጓው የሚል ጥያቄ በመልእክቱ ያኖሩ ተሰሊቃነ ጳጳሳት በነዲክቱ 15ኛ እንዲህ ባለ ፖለቲካዊ ማህበራዊ ሰብአዊ ሃይማኖታዊ ስጋት ባለበት ሁኔታ የሰላምን ጥሪ እናስተጋባለን ብለው እነዚያ የአግሮች እጣፈንታ በእጃቸው ለሆነው መንግስታት የጋለየ ሰላም ጥሪ እናቀርባለን እንዳሉ ያስተዋወሰው የቅድስት መንበር ዕለታዊ ጋዜጣ አክሎ በነዲክቱ 15ኛ አመጽና ጦርነት እንዲቆም ጥሪ በማቅረብ ብቻ ሳይገቱ በግብራዊነትና በጽናት መንግስታት ሊያስማማ የሚያስችለውና ወደ ሰላም የሚያደርሱናቸው የሚሏቸውን ሐሳቦች ትጥቅ መፍታት የጦር መሳሪያ ቅነሳ በጦርነት የተያዙት ክልሎች ለተገቢ ህጋዊ ባለቤት ለሆነው አገር ለማስረከብ የሚል መሰረት ያደረገ ግልጽና ነጻ የሆነው ገላጋይ አካል አስፈላጊነት እንዳለው ማብራራታቸው ያመለክታል። ከዚያ ከሁሉም መናን ከእግዚአብሔር ልጆችና በሁሉም ሰዎች ዘንድ ያለው የሰላም አስተንፍሶ አማካኝነት ተነቃቅተው የግል ጥቅም መሻት ከሚለው ምርጫ ተላቆ የህዝብና የሀገር ጥቅም በማስቀደም የአርመናውያን የባልካን ሀገሮች የፖላንድ ግዛት ያጸኑ ሀገሮች ጉዳይ የሚመለከቱት ጥያቄዎች በቂ መልስ እንዲሰጥበት በማለት ርዕሰ ሊቃነ ጳጳሳት በኔዲክቱ 15ኛ ያቀረቡት ጥሪ አውሮፓ መልስ ከመስጠት ተቆጥባ ርዕሰ ውድመትን መርጣ በአንደኛው የዓለም ጦርነት እጅግ መጎዳቷ አልበቃ ብሎ ልክ ከአንደኛው የዓለም ጦርነት ፍጻሜ በኋላ በትክክል ከ20 በኋላ በሁለተኛው የዓለም ጦርነት ውስጥ መነከሯ እጅግ የሚያሳዝን መሆኑ ያብራራው የቅድስት መንበር ዕለታዊ ጋዜጣ ቅዱስ አባታችን ሰሊቃነ ጳጳሳት ፍራንቼስኮ በጀርመን ሃምበርግ ከተማ ተካሂዶ ወደ ነበረው በኢንዱስትሪ የበለጸጉት ሀገሮች ጉባኤ እንደ አውሮፓውያን አቆጣጠር ሐምሌ 7 ቀን 2017 ዓ.ም አስተላልፎት በነበረው መልእክት አገሮች ከራስ ውድመት ወደ ውጥረትና ግጭት ከሚገፋፋው ተግባር ሁሉ ነፃ እንዲሆኑ በማለት ያሰመሩበት ሐሳብ የርዕሰ ሊቃነ ጳጳሳት ቤኔዲክቶስ 15ኛ መልእክት የሚያንጸባርቅ የቤተ ክርስቲያን ማኅበራዊ ትምህርት የሚያጎላ መሆኑ ያረጋግጣል። በኔዲክቱ 15ኛ የሰው ልጅ ታሪክ ዛሬም ቢሆን ወደ ጦርነት የሚገፋፋው የተለያየ እምቅ ኃይል እንዳለው ሲያመለክቱ ሁሉም የጦርነት ተዋናይ አገሮች ያንን ትርጉም አልባው የሆነው እልቂት እንዲገታ ትጥቅ በመፍታት ውሳኔ እንዲተጉ አደራ ብለው እንደነበር የጠቆመው የቅዱስ መንበር ዕለታዊ ጋዜጣ አክሎ ይህ ያደራው ጥሪ ወቅታዊነት ያለው ርዕሰ ጉዳይ ነው ሲል የርዕሰ ሊቃነ ጳጳሳት ቤኔዲክቱ 15ኛ የሰላም መልእክት ዙሪያ እየሰጠው ሰፊ ሐተታ ይቋጫል።
በማስከተልም የካቶሊክ እምነታችን ምንነት በካቶሊክ እምነትና ባህል ውስጥ የምናደርገው ቤተሰባዊ ጉዞ በሚል አርዕስት ዘወትር ሮብለት ለእናንተ አድማጮቻችን በማቅረብ ላይ የምንገኘውን አስተምሮ ሦስተኛውን ክፍል እናስደምጣችኋለን። አብራችሁን በመሆን ዝግጅቶቻችንን ሁሉ እንድትከታተሉን ከወዲሁ እንጋብዛለን። እኛ ካቶሊካውያን የክርስቶስን መስቀልና የቅዱሳንን ምስሎች ለምንድን ነው የምንወደውና የምናከብረው? እኛ ካቶሊካውያን የክርስቶስ መስቀልንና የቅዱሳንን ምስሎች እንወዳለን እናከብራለንም። ወደ ካቶሊክ ቤተ ክርስቲያን ስንገባ ሁል ጊዜ የክርስቶስ ቅዱስ መስቀልንና የቅዱሳንን ምስል እናያለን። በቤታችንም ቢሆን የክርስቶስ መስቀልና የቅዱሳን ሰዎች ምስል ወይም ስዕል ማስቀመጥም እንወዳለን። ይህንን በማድረጋችን የተነሳ የሚወቅሱንና የሚነቅፉን ሰዎች አሉ። እናንተ ካቶሊኮች የእንጨት መስቀልና የድንጋይ ሐውልት አመልካላችሁ። መጽሐፍ ቅዱስ ግን በዘሌዋውያን በምዕራፍ 26 ቁጥር 1 ላይ ትሰግዱላቸው ዘንድ ጣዖትን አታብጁ፣ ምስል ወይም የማምለኪያ አምድ አታቆሙ፣ በምድራችሁም ላይ የተቀረጸ ድንጋይ አታኑሩ፣ እኔ እግዚአብሔር አምላካችሁ ነኝ ይላል ይሉናል። ይህንና ይህንን ለመሳሰሉ ጥያቄዎች በአክብሮት እንዲያልን እንመልሳለን። እኛ ካቶሊኮች የእንጨት መስቀል ወይም የድንጋይ ሐውልት በፍጹም አናመልክም። እኛ የምናመልከው እስከ ዓለም ፍጻሜ ድረስ ከእኛ ጋር ያለውንና ሕያው የሆነውን ክርስቶስን ብቻ ነው። የሆነ ሆኖ በመስቀል ላይ ስለኛ ተሰቅሎ የሞተውን ጌታችንን የሚያስታውሰንና እርሱን የበለጠ እንድንወደው የሚረዳን ማሳውሻ እንጂ ማምለኪያ አይደለም። እስቲ ላፍታ ያህል በየቤታችን የምንሰቅላቸውን የቤተሰቦቻችንን ፎቶ እናስብ። የነርሱን ፎቶዎች በመንመለከትበት ጊዜ በሕይወት ያሉ ለኛ የነበራቸውን ፍቅርና መልካም ሥራ ሁሉ እናስታውስበታለን። በተመሳሳይ መልኩም በግድግዳ ላይ የምንሰቅለው የክርስቶስ መስቀል ወይም የርሱ ምስል ክርስቶስ ለኛ ያለውን ፍቅርና እርሱ ለኛ ያደረገውን መልካም ሥራዎች ሁሉ ያስታውሰናል ማለት ነው። እኛ ካቶሊኮች በዚህ መልኩ የቅዱሳን ምስሎችን ለምሳሌም የእመቤታችን የቅድስት ድንግል ማርያምን፣ የቅዱስ ዮሴፍን፣ የቅድስት ትሬዛን ወዘተርፈ ስዕሎችን ወይም ምስሎችን በቤታችን ማስቀመጥ እንወዳለን። አሁንም ይህንን የምናደርገው እነዚህን ሰዎች ስለምናመልካቸው ሳይሆን ስለምንወዳቸው ነው። በእምነት ወንድሞቻችንና እህቶቻችን ስለሆኑ ነው። አንዳንዴም በእምነት ቅድመ አያቶቻችን ናቸው ብለን እንጠራቸዋለን። እነርሱም መልካም አራያዎቻችን ናቸው። ታዲያ የእነዚህን ሰዎች ምስል በቤታችን ብናስቀምጥ ምን ችግር አለው? በአጭሩ እኛ ካቶሊኮች ሞትን ድል አድርጎ ከሙታን ከተነሳው ከክርስቶስ በቀር ማንንም አናመልክም። ክቡራንና ክቡራት አድማጮቻችን፣ ይህ ቀደም ሲል ያስደመጥናችሁን አስተምሮ ያገኘነው የካቶሊክ እምነታችን ምንነት በሚል ርዕስ የኢትዮጵያ ካቶሊካዊት ጠቅላይ ጽሕፈት ቤት ሐዋርያዊ ሥራዎች ኮሚሽን በ2007 ዓ.ም ካሳተመው መጽሐፍ ከገጽ 20 ላይ ያገኘነውን ነበር። የዚህን አስተምሮ ቀጣይ ክፍል በሚቀጥለው ሳምንት እናቀርብላችኋለን። አብራችሁን ሆናችሁ እንድትከታተሉን ከወዲሁ እንጋብዛለን።
አድማጮች፣ ለዚሁ ዕለት ይሆናል ያልነውን ዝግጅት እዚህ ሊያበቃ፣ ሐሳብ አስተያየት ወይም ሂስ ለመላክ በኢሜይል amartik@vatiradio.va በማለት ለመላክ ትችላላችሁ። ይትባረክ ኢየሱስ ክርስቶስ። ላውዴቱር ኢየሱስ ክርስቶስ።